ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። አርብ ሚያዝያ 13 2015 ዓ.ም ዛሬ ዕለቱ በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች የኢዳል ፈጥርን በዓል እያከበሩ ያሉበት ነው። በዓሉን ለምታከብሩ አድማጭ ተመልካቾቻችን እንኳን ለበዓሉ አደረሳችሁ፣ ኢድ ሙባረክ እንላለን። በበዓሉ ዙሪያ የተካተቱ ወይም በዓሉን አስመልክቶ የተዘጋጁ በርከት ያሉ ዝግጅቶች ወደ አዲስ አበባ መቀሌና ወደ አንድ የስደተኞች መጠለያ ጣቢያ ይወስዱናል። ጤና ይስጥልኝ ክብራትና ክብራን፣ የተቀራችሁ ሙሉ የፕሮግራማችን አድማጮችና ተከታታዮች እንደምናመሻችሁ። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በወላይታ ዞን ውሳኔ ሕዝብ የምርጫ አዋጅ ጥሰት ተጠርጣሪ የተባሉ በቁጥጥር ስር መዋላቸው ተገልጧል። አብይ ርዕሳችን ይመለከተዋል። የዓለምን ቀልብ ገዝቶ የሰነበተው የሱዳን ውሎና አዳር ጨምሮ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የዕለቱ ዜና አቅራቢ እንግድ ወልዴ፣ የቴክኒክ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ኪሊያ ዊልያምስ ናት። በያሉበት ሆነው የምሽቱን ስርጭት ካሰናዱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። በሱዳን የሁለቱ ተቀናቃኝ ጄኔራሎች ወታደሮች ዛሬ አርብ በካርቱም ጎዳናዎች ላይ ከፍተኛ ውጊያ ሲያደርጉ ውለዋል። ዛሬ ተከብሮ የዋለውን የኢድ በዓል ምክንያት በማድረግ የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም ሳይከበር ቀርቷል። በሱዳን ጦር ጠቅላይ አዛዥ ጄኔራል አብደል ፈታህ አልቡርሃን እና በአርኤስኤፍ መሪ ጄኔራል መሐመድ አምዳን ደጋሎ ወይም ሐመቲ ወታደሮች መካከል ካለፈው ቅዳሜ ጀምሮ በተለይም በመዲናዋ ካርቱም እና በሌሎችም ከተሞች በተደረገው ውጊያ ከ400 በላይ ሰዎች ሲሞቱ በሺዎች የሚቆጠሩ ደግሞ ተጎድተዋል። ምሽቱን በካርቱም በርካታ ስፍራዎች በቦምብ ተደብድበዋል። ሕዝብ በሚበዛባቸው በማዕከላዊና በሰሜን ካርቱም ሁለቱ ወገኖች ዛሬ በከበድ ያለ የመንገድ ላይ ውጊያ እንዳደረጉ እማኞች ለኤኤፍፒ ተናግረዋል። የአፍሪካ ሕብረት በኮሚሽኑ ሊቀመንበር ሙሳ ፋኪ መሐመድ ሰብሳቢነት አስቸኳይ የሚኒስትሮች ስብሰባ በማድረግ የኢድ በዓልን ምክንያት በማድረግና የሰብአዊ ተግባርን ለማከናወን እንዲሁም ወደ ዘላቂ ተኩስ አቁም ለማምራት እንዲቻል ለአንድ ሳምንት የሚቆይ የተኩስ አቁም እንዲደረግ ጠይቆ የነበረ መሆኑን ኅብረቱ ትናንት ያወጣው መግለጫ አመልክቷል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዥ እና የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለቱን ወገኖች ለየብቻ በስልክ አግኝተው የኢድ አልፈጥር በዓል ምክንያት በማድረግ ቢያንስ ለሶስት ቀናት የተኩስ አቁም እንዲደረግ ጠይቆ የነበረ ቢሆንም በካርቱም ፍንዳታውና ተኩሱ ቀጥሏል። ከ100 በላይ የሚሆኑና በፕሪቶሪያ የተባበሩት መንግስታት ድርጅት ስደተኞች ከፍተኛ ኮሚሽን ቢሮ ደጃፍ ላይ ተጠልለው የነበሩ ጥገኝነት ጠያቂዎችን የደቡብ አፍሪካ ፖሊስ እንዲነሱ አድርጓል። መጤዎች በሚሏቸው ላይ የአገሪቱ ዜጎች በሚያደርሱት ጥቃት ምክንያት ስደተኞቹ ወደ ሌሎች አገሮች ተላልፈው እንዲሰጡ በመጠየቅ ላለፉት ሦስት ዓመታት በስደተኞች ኮሚሽኑ ቢሮ ደጃፍ ላይ ጊዜያዊ መጠለያ ሰርተው ኖረዋል። የፕሪቶሪያ ማዘጋጃ ቤት ባለፈው ሳምንት ስደተኞቹን ለማንሳት የፍርድ ቤት ፈቃድ ማግኘቱን የኤኤፍፒ ዘገባ አመልክቷል። ስደተኞቹ ካለ ፈቃድ ወደ አገር ውስጥ የገቡ ሰዎች የሚቆዩበት ማዕከል ተወስደው ከዛም ወደ መጡበት አገር እንደሚመለሱ ታውቋል። አንዳንድ ቤተሰቦች በፈቃዳቸው ሲነሱ፣ ሌሎች ደግሞ ተቃውሞ አሰምተዋል። ወደ ሌላ አገር እንድናዛውራቸው ጠይቀውናል፣ ነገር ግን ያንን ማድረግ የእኛ ሥራ አይደለም ሲሉ የተመድ ስደተኞች ከፍተኛ ኮሚሽን ቃል አቀባይ ሎራ ፓዶዋን መናገራቸውን የኤኤፍፒ ዘገባ አመልክተዋል። በጀርመን ቅኝ ገዢ ኃይሎች የተጨፈጨፉትን በ10,000 የሚቆጠሩ ናሚቢያውያንን ለማሰብ የሰለባዎቹ ተወላጆች ሉደሬድዝ በተባለችው ከተማ በዚህ ሳምንት መጨረሻ እንደሚሰባሰቡና የመታሰቢያ ሐውልትም እንደሚመርቁ ታውቋል። በናሚቢያ ሻርክ ደሴት ተብሎ በሚጠራው ስፍራ ቅኝ ግዛትን የተቃወሙ በሺ የሚቆጠሩ ናሚቢያውያንን የጀርመን ቅኝ ግዛት ኃይሎች በ1990ዎቹ መጀመሪያ ላይ ሰብስበው ጨፍጭፈዋቸው ነበር። ሕፃናትም ከሰለባዎቹ መሃል ናቸው። አንዳንድ የታሪክ ባለሙያዎች የ20ኛው ክፍለ ዘመን የመጀመሪያው የዘር ማጥፋት ብለው ለሚጠሩት ጭፍጨፋ የናሚቢያ መንግሥት የመታሰቢያ ቀን አላወጀም። አካባቢው አሁን በመንግሥት የሚተዳደር የመዝናኛ ስፍራ ሆኖ እያገለገለ ሲሆን የሰለባዎቹ ተወላጆች ስፍራው የመዝናኛ ቦታ መሆኑ አስቆጥቷቸዋል። በእንዳርፓን አቆጣጠር 1904 የጀርመን ወታደሮች 80,000 የሚሆኑ ሄሬሮ በመባል የሚጠሩ የአገሬው ጎሳ አባላትን በካልሃሪ በረሃ ላይ አሳደው ሴቶቹን ሲደፍሩ የማረኳቸውን ደግሞ አርደዋል። በአመቱ ደግሞ ናማ የተባሉ ጎሳዎች እንዲጠፉ የጀርመኑ ሰራዊት አዛዥ ትዕዛዝ አስተላልፎ ነበር። 60,000 የሚሆኑ ሄሬሮዎችና 10,000 የሚሆኑ ናማዎች መጨፍጨፋቸውን የኤኤፍፒ ዘገባ አመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ጸጥታ ባጣችው ኮንጎ ዲሞክራሲያዊ ሪፐብሊክ የሚገኙና ሰብአዊ አገልግሎት የሚሰጡ ሄሊኮፕተሮችን ከጥቃት ለማዳን ሲል ደማቅ ብርቱካናማ ቀለም ቀብቷል። ሚሊሻዎች ከሚያደርሱት ጥቃት ለመከላከልና ከሌሎች ሄሊኮፕተሮች ለመለየት ነው ተብሏል። እየተካሄደ ባለው ግጭት ምክንያት የተፈናቀሉ በሺ የሚቆጠሩ ሲቪሎችን በመርዳት ላይ ያሉት የረድኤት ሰራተኞች በተኩስ ልውውጡ መሃል የመጎዳት ዕጣ ገጥሟቸዋል ተብሏል። ባለፈው የፈረንጆች ዓመት 293 የሚሆኑ አደጋዎች የተመዘገቡ ሲሆን 9 የረድኤት ሰራተኞች ሲሞቱ 20 የሚሆኑት ደግሞ ተጠልፈዋል። ሞኑሶ የተሰኘው የተመድ የሰላም አስከባሪ ኃይል ሄሊኮፕተር ባለፈው ወር ተከስክሶ 8 የሰላም ልዑኮ አባላት ሞተዋል። መንግሥት ኤም 23 የተሰኙትን አማጽያን ተጠያቂ ቢያደርግም አማጽያኑ አስተባብለዋል። የዓለም የጤና ድርጅት ለኮቪድ-19 ክትባት የዋለውን የኤምአርኤንኤ ክትባት ቴክኖሎጂ ማዕከሉን በኬፕታውን ደቡብ አፍሪካ በይፋ ከፍቷል። ማዕከሉ የኮቪድ-19 ወረርሽኝ ከፍተኛ ደረጃ በደረሰበት ወቅት ክትባቱን እንደ ልብ የማያገኙ ድሃ አገሮችን ለመርዳት በሚል ተቋቋመ ነበር። 2 የደቡብ አፍሪካ ኩባንያዎች የኮቪድ-19 ክትባትን አምርተው ለድሃና መካከለኛ ገቢ ላላቸው አገራት እንዲያቀርቡ የጤና ድርጅቱ ከሁለት ዓመታት በፊት የሙከራ ፕሮጀክት አስጀምሮ ነበር። አፍሪጂን ባዮሎጂክስ የተሰኘው ኩባንያ ክትባቱን በማዕከሉ እየሰራ ሲሆን በአሁኑ ወቅት በብዛት ወደ ማምረት ተሸጋግሯል። የክትባቱ ውጤታማነትን በተመለከተ የተደረገው ሙከራም ከፍተኛ ተስፋ የሚሰጥ መሆኑን የኩባንያው ኃላፊዎች ለሮይተርስ የዜና ወኪል ተናግረዋል። የዓለም ጤና ድርጅት እንደሚለው በዓለም አቀፍ ደረጃ 69.7% የሚሆነው ሕዝብ ቢያንስ አንድ የኮቪድ ክትባት ያገኘ ሲሆን ዝቅተኛ ገቢ ባላቸው አገሮች ግን ሽፋኑ ከ30% በታች መሆኑን አመልክተዋል። በመጨረሻም አድማጮች፣ በመንግሥት የሚደገፉ ወይም ከመንግሥት ጋር ግንኙነት ያላቸው ሲል ትዊተር ምልክት ያደረገባቸውን የመገናኛ ብዙሃን ምልክቱን መልሶ አንስቷል። ኤንፒአር የተሰኘው በአሜሪካ የሚገኘው ብሔራዊ የሕዝብ ራዲዮ ምልክቱ መደረጉን በመቃወም ባለፈው ሳምንት ትዊተርን መጠቀም እንደሚያቆም ገልጾ ነበር። ከመንግሥት ጋር ግንኙነት ያላቸው የሚለው ምልክት እንደ ሩሲያና ቻይና በሚገኙ በፈላጭ ቆራጭ መንግሥታት ስር ባሉ የመገናኛ ብዙሃን ላይ የተደረገ ነበር። የኤንፒአርን ምልክት በመንግሥት በጀት የሚደገፍ ሚዲያ በሚል ቢቀይረውም ጣቢያው አሁንም አሳሳች ነው ሲል ተቃውሟል። ባለሀብቱ ኢላን መስክ ትዊተርን ከገዙ በኋላ ከዚህ በፊት ነፃ የነበረው የትክክለኛነት ማረጋገጫ ሰማያዊ ምልክት በክፍያ እንዲሆን አድርገዋል። አሁን 300,000 ተጠቃሚዎች ለሰማያዊ ምልክቱ ክፍያ በመፈጸም በመገልገል ላይ ይገኛሉ። አድማጮች፣ ለምሽቱ ያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ሚያዝያ 13 2015 ዓ.ም በዓለም ዙሪያ እስልምና እምነት ተከታዮች የኢድ አል ፈጥርን በዓል በማክበር ላይ ይገኛሉ። ይህን ስርጭት የምትከታተሉ አድማጮቻችን የበዓሉ የእምነቱ ተከታታዮች እንኳን አደረሳችሁ እንላለን። ኢድ ሙባረክ። በርከት ያሉ ዘገባዎችና ቅንብሮችን ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ ናት። የቀጥታ ምስልና ድምፅ አቀናባሪያችን ደግሞ ጆጊል ነው። እስከ ምሽቱ 4 ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችሁ እንዘልቃለን። ቀዳሚው ወደ ሆነው ወደ ዕለቱ አብይ ርዕስ ልውሰዳችሁ። የዕለቱ አይቪ ርዕስ በወላይታ ዞን ውሳኔ ሕዝብ ምርጫ አዋጅ ጥሰት ተጠርጣሪዎች የተባሉ በቁጥጥር ስር መዋላቸው ተገልጧል። በወላይታ ዞን በተካሄደው ውሳኔ ህዝብ የምርጫ አዋጅ ጥሰት ፈጽመዋል የተባሉት 93 ተጠርጣሪዎች በቁጥጥር ስር መዋላቸውን የፍትህ ሚኒስቴር አስታውቋል። ወንጀሉን ፈጽመዋል በሚል ተጠርጥረው የሚፈለጉት ቁጥር አጠቃላይ ቁጥራቸው 136 ሲሆን ከነኚህ ውስጥ 18ቱ በልዩ ልዩ ደረጃዎች የሚገኙ የመንግስት የስራ ኃላፊዎች ሲሆኑ 118ቱ ደግሞ የምርጫ አስፈጻሚ መሆናቸውን የሚኒስቴር መስሪያ ቤቱ አመልክቷል። ዮናታን ዘብዲዮስ ተከታትሎታል።
የፌደራል ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ጉዳይ ምክትል ዳይሬክተር አቶ ዮሳዳ በጄ በደቡብ ኢትዮጵያ ከውሳኔ ህዝብ ጋር በተገናኘ ሁለት የወንጀል ጥቆማ ቀርቦላቸው ምርመራ ማድረጋቸውን ገልጿል። አንደኛው ታህሳስ 29 ቀን 2015 ዓ.ም ከውሳኔ ህዝብ አስቀድሞ በመራጮች ምዝገባ ወቅት በሌሉ መራጮች ስም የመራጭነት ካርድ ማደል ሲሆን 38 ሰዎች የዚህ ወንጀል ተጠርጣሪዎች መሆናቸውን ገልጿል። ሁለተኛው ደግሞ በምርጫ ወቅት በወላይታ ዞን ውስጥ 4 የምርጫ ክልሎች በሌሎችም ዞኖች በሚገኙ 81 የምርጫ ጣቢያዎች የተፈጸመ የምርጫ ህግ ጥሰት እንደሆነ አቶ ዮሳዳ በጃ አስረድቷል። የፍትህ ሚኒስቴር፣ የፌደራል ፖሊስ፣ የክልል ፖሊስና አቃቤ ህግ ከምርጫ ቦርድ የቀረበውን ጥቆማ መሰረት በማድረግ የህግ ተጠያቂነትን ለማረጋገጥ 2 የምርመራ ቡድን አደራጅተው ምርመራ ሲያደርጉ እንደቆዩ አቶ ዮሳድ ለአሜሪካ ድምጽ በስልክ ገልጿል።
አንደኛው መቀመጫውን አዲስ አበባ ያደረገ ቡድን ነው። ብሔራዊ ምርጫ ቦርድ ምርጫ የተካሄደባቸውን የምርጫ መዝገቦች ወደ አዲስ አበባ ያጓጓዘ ስለሆነ እነዚህ የምርጫ መዝገቦች ላይ የተፈጸሙ ወንጀሎችን ማጣራት ነው። በዚህም 357 ያህል ምዝገባ የተከናወነባቸው ባህር መዝገብ ቀርቦልናል። ከዚህ እስካሁን 110 ያህሉን መርምረናል። ይሄንን ከ357 መዝገቦች ውስጥ 110 ባህር መዝገቦች መርምረናል። ሁለተኛ ቡድናችን ወላይታ መቀመጫውን የሚያደርግ ነው። የወላይታ ምርጫ የሚደገም ስለሆነ ቀድመን እሱን በመስራት ቀጣይ ምርጫ ሁኔታ እንዲመቻች ማድረግ 82ቱን ደግሞ ቀጥሎ መስራት ነበር እቅድ የነበረ። ፌዴራል አቃቢ ከፌዴራል ፖሊስ ከክልል ፖሊስ እና አቃቢ የተወጣጣ ቡድን ወደ አካባቢ ልከን 450 አካባቢ ሰዎች ላይ ምርመራ አካሂደን 136 በወንጀል የተጠረጠሩ ሰዎችን መለየት ችለናል። ከወንጀሉ ጋር በተያያዘ ማለት ነው። ከእነዚህ ውስጥ ሁሉም ለመያዣ ትእዛዝ አውጥተን 93 ያህሉን በቁጥጥር ስር አውለናል። 43 ቀሪ የምንፈልጋቸው ሰዎች አሉ። እያደናቸው ነው የምንገኘው።
ከነዚህ ውስጥ 18ቱ የመንግስት ስራ ኃላፊዎች ሲሆኑ 118ቱ ደግሞ የምርጫ አስፈጻሚዎች መሆናቸውን ገልጿል። የሰነድና የሰው ማስረጃዎችንም መመርመራቸውን ማስታውቀዋል።
ወላይታ መቀመጫውን አድርጎ የነበረው ቡድናችን ከ450 ሰዎች በላይ በማስረጃነት አነጋግሯል። በአስረጅነት ማለት ነው። ከነዚህ ውስጥ የተወሰኑትን ቃላቸውን የመመዝገብ ስራ ተሰርቷል። በሰነድ ደረጃ 357 ባህር መዝገቦች እና እነዚህን የባህር መዝገቦችን ለማመሳከር የሚያገለግሉ የተለያዩ ማመሳከሪያ ማስረጃዎች ለላቦራቶሪ ቀርቦ እየተመረመሩ
ከእይታ ተሰወሩ የተባሉ 43 ተጠርጣሪዎች እየተፈለጉ ስለመሆናቸውም ጠቅሟል።
የምርጫ ቦርድ የምርጫ አስፈጻሚዎቹን ሲመዘግብ ማስታወቂያ ነው የሚያወጣው። የትም ያለ ሰው መጥቶ መመዝገብ ይችላል። ስለዚህ ከተለያየ አቅጣጫ አድራሻዎች መጥቶ የተመዘገቡ ሰዎች ናቸው እነዚህ ሰዎች በምርጫ አስፈጻሚነት። ለአሁኑ ልናገኛቸው አልቻልንም። በአድራሻቸው እየፈለግናቸው ነው ያለን።
ከክልል እስከ ዞን መዋቅር የሚገኙ የመንግስት ባለስልጣናት በወንጀሉ ተሳትፎ የላቸውም ወይ የተያዙትም የቀበሌና የታችኛው መዋቅር የስራ ኃላፊዎች ብቻ ናቸው በሚል ለሚቀርበው ትችት በወንጀል ተሳትፎ ኖሯቸው የማይጠየቁ ባለስልጣናት እንደማይኖሩ በአጽንኦት ተናግሯል።
የማጣራት ሂደቱን አላጠናቀቅንም። ስለዚህ እነ ከላይ ብቻ ናቸው ወንጀል ውስጥ ተሳታፊዎች የሚል ድምዳሜ መድረስ አይቻልም፣ አሁን ባለበት ነባራዊ ሁኔታ ማለት ነው። ይህንን አቤቱታ የሚያቀርቡ ሰዎች አንዳንድ የሚያውቁት ነገር ሊኖር ይችላል። ሰው የሚያውቁት ነገር ካለ መቶ ለኛ ጥቁማ ቢሰጡልን አጋዥ ነው የሚሆነው። ከዛ ውጭ የያዝናቸው ሰዎች ላይ የምናካሄደው ምርመራ፣ በሰነድ ላይ የምናካሄደው ምርመራ ገና ያልተጠናቀቀ የሰነድ ምርመራ ነው ያለው። እንዲሁም በአካባቢ ላይ የምናደርገው የምስክሮችን የማናገር ስራ በቀጣይ እጁ ያለበት ማንኛውንም ሰው ሊያጋልጥ ይችላል። የላይኛውም የመንግስት አመራር ካለበት ለህግ ለማቅረብ የሚያስቸግር አይደለም።
የእናንተ ተቋም ምናልባት እንደዚህ አይነት ምርመራዎችን ከዚህ ቤት አድርጎ ይሁን ከምርጫ ጋር የተያያዘ
በአነስተኛ መጠን ነበር ማለት አንድ ምርጫ ጣቢያ ላይ ወይም ሁለት እንደዚህ አካባቢዎች ላይ ለምሳሌ በዚህ በስድስተኛ ዙር ምርጫ ተውለዳዊ ላይ የተፈጸመውን የምርጫ ጋር የተያያዙ ወንጀሎችን አጣርተናል። ሌሎችም ምርጫ ባለ ጊዜ ሁሌ ወንጀል ሊኖር ይችላል፣ ተገማች ነው። ስለዚህ ዝግጅት ይደረጋል ሁሌም ቢሆን ማለት ነው። አቃቢ ህግና ምርመራ ዝግጅት ያደርጋል ጎን ለጎን ከምርጫ ጎን ለጎን ማጣራቶች አሉ። ግን በዞን ደረጃ ምርጫ የሚያሰርዝ ይሄን የሚያክል የምርጫ ጣቢያን ያካተተ ምርመራ ሲደረግ ግን ይሄ የመጀመሪያው።
የኢትዮጵያ ብሔራዊ ምርጫ ቦርድ ጥር 29 ቀን 2015 ዓ.ም በደቡብ ክልል በኮንሶ፣ በደቡብ ኦሞ፣ በወላይታ፣ በጋሞ፣ በጌዲዮ፣ በጎፋ ዞኖች እንዲሁም በቡርጂ፣ በባስኬቶ፣ በአሌ፣ በአማሮና በደራሼ ልዩ ወረዳዎች ውሳኔ ህዝብ ማካሄዱ ይታወሳል። ቦርዱ በወላይታ ዞን ተደረገው ውሳኔ ህዝብ ህጋዊነትን ለማረጋገጥ አራጋች ሁኔታ መፍጠሩና በመርጫ ህግና መመሪያ መሰረት በከባዱ ሊታይ የሚችል የህግ ጥሰት ተፈጽሟል ሲል የወላይታ ዞን ውሳኔ ህዝብን ውጤት ውድቅ አድርጓል። አሁን የተወሰደ ያለውን እርምጃ ተከትሎ ምርጫ ቦርድ የጀመረው አዲስ እንቅስቃሴ ካለ ብለን ለማወቅ ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ወደ መጽሔቱ ቀዳሚ ርዕስ እንሻገራለን። በጋምቤላ ሸማቂዎች ለእስላማዊ ትግል ትጥቅ አወረዱ ይለናል። ራሱን የጋምቤላ ነጻነት ግንባር ብሎ የሚጠራው ቡድን አመራር የትጥቅ ትግሉን በመተው ሰላማዊ የፖለቲካ ትግል ለማድረግ ወይም ለማካሄድ መወሰኑን 196 የቡድኑን አባላት ይዞ ትላንት ጋምቤላ መግባቱን የክልሉ መንግስት አስታውቋል። ጋነንግ ወይም የዚህ ቡድን ጦር መሪ ጋትሎዋክ ቡምፖል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ሰላም ጥሪ በመቀበል ከነ ታጣቂዎቻቸው ትጥቅ አውርደው መግባታቸውን ለአሜሪካ ድምፅ ገልጠዋል። አቶ ጋትሎዋክ ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው የሸማቂ ቡድን ጋር ያላቸውን ግንኙነትም ማቋረጣቸውን ጨምረው ገልጠዋል። ናኮር መልካ ዝርዝሩን ይዟል።
የታጣቂ ቡኑ የጦር መሪዎችና የጋምቤላ ክልል መንግስት በደቡብ ሱዳን ጁባና በአዲስ አበባ ከተማ ባደረጓቸው የሰላም ውይይቶች መሰረት ከታጣቂ ቡኑ አባላት መካከል 195 የሚሆኑቱ ትናንት ወደ ጋምቤላ መመለሳቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ኡገቱ አዲንግ ለአሜሪካ ድምጽ ተናግረዋል። ከታጣቂዎቹ በተጨማሪ የጦር መሪዎቹም መግባታቸውን አክለው ገልጸዋል።
ባደረግናቸው ውይይት ዋና አላማችን ሰላም ስለሆነ ለዛሬ እንግዲህ የደረሰው የሰላም ስምምነት በመፈራረም ሰላም ውስጥ ከታች አወደኗል ነው ወደ 195 የሆነ ኃይል ይዞ ገብቷል። አንደኛው ትልቁ መሪ ጋሏ ቦምፓል ይባላሉ። ሁለተኛው ወይም ምክትሉ ደግሞ ጋሏ ፓል ተርጃት ይባላሉ። ሁለቱ ናቸው አሁንም ከኛ ጋር የተፈራረሙት በእኛ ውላችን መሰረት። ከዚህ በፊት ፖሊስ የምናሰራጠነበት ካምፕ ቦንጋም ይባል እዛም ገብቶ ለስልጠና ዝግጁ እንደሆኑ ነው።
በደቡብ ሱዳን ጁባ እንዲሁም በአዲስ አበባ በተደረገው የጋራ ውይይት ታጣቂ ቡኑ በሰላም ወደ ሀገር ውስጥ ለመግባት ስምምነት ላይ መድረሱን የገለጹት አቶ ውገቱ ከስምምነቱ መካከል ከለም የታሰሩ የቡድኑ አባላት እንዲለቀቁ መወሰኑን ገልጸዋል። በሰላማዊ መንገድ የገቡ የጋነጋ አባላት የታድሶ ስልጠና ከወሰዱ በኋላ የስራ ዕድል እንዲመቻችላቸው እንደሚደረግ ገልጸዋል።
በውላችን የተፈራረም ነው። በተለይ ከዚህ በፊት የጋነግ ሰላይ የሆኑት ድን ወታደር ሆኖ ሲዋጋም ሲያስ የነበረው ያላ መረጃም ስንግ ሲያቀብለ ነበረው ሌሎች በተለያየ ምክንያት የታሰሩ የጋነግ አባልና አመራራሉ። እነዚህ አሁን በገቡበት የህግ ቦታ በተለይ ክስ ያለባቸው ሰዎች ክስ እንዲቋረጥ ይደረጋል። ያልተወሰነባቸው ደግሞ እነዚህንም በቅርታ እንዲፈቱ የማድረግ ስራ እንሰራለን። ይህ በክልሉ መንግስት በኩል የተወሰነ ስለሆነ የክልሉ መንግስት በአሁኑ ሰዓት ማጣራት ላይ ናለው። ትክክለኛ በጋነግ ምክንያት የታሰሩት አባላት የመለየት ስራም ተሰርቷል። እንዲወጡ ግን ወስነነዋል፣ ይወጣሉ።
የጋነግ ጦር መሪ ጋትሏክ ቡምፓል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን የሰላም ጥሪ በመቀበል ከኃይሎቻቸው ጋር ትጥቅ ፈተው መግባታቸውን ለአሜሪካ ድምጽ የተናገሩ ሲሆን የቀሩ የቡኑ አባላት መኖራቸውን ግን አልሸሸጉም።
ሰላም ይቀድማል ብለን ሰላም ከተረጋገጠ በኋላ መሰረታዊ የህዝብ ጥያቄዎች መልስ ያገኛሉ በሚል ነው። ሰላም ተቀብለን ሲመጣ የያዝነው ሰው ኃይል ያኛው ብቻ አይደለም። ግማሽ አባላቶቻችን ሱዳን ውስጥ ይገኛሉ፣ ግማሽ አባላቶቻችን ደቡብ ሱዳን ውስጥ ይገኛሉ፣ ሌሎችን በኦሮሚያና በጋምቤላ አካባቢ ይገኛሉ። እነዚህ ወደ አንድ ለመሰብሰብ ጊዜ አጥሮብናል። እስከዛ የሚመጡ ሰዎችም አሉ። ምክንያቱም በአጠቃላይ ያለን የሰው ኃይል 1532 የታጠቀና ያልታጠቀ አባላቶቻችን አሉ። አሁን በልማት ስራ ላይ የበኩላችን ሚና መጫወት ፍላጎት አለን፣ እድሉ ከተሰጠን ማለት ነው።
ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራውና መንግስት ሸኔ ሲል በኢትዮጵያ ፓርላማ በሽብርተኝነት የፈረጀው ሸማቂ ቡድን ጋራ ያላቸውን ግንኙነት ማቋረጣቸውንም አቶ ጋትሏክ ተናግረዋል።
ከኦነግ ሰራዊት ጋር ግንኙነታችን አቋርጠናል። ምክንያቱ አሁን እነሱ ገና ትጥቅ ትግል ውስጥ ነው ያሉ፣ እኛ ግን የሰላም አማራጭ ወስደናል። ስለዚህ ያው ከነሱ ጋር ግንኙነት የሚቀጥልበት ምክንያት የለንም። በእነሱ በኩል ሰላም እንዲወርድ ወይ ሰላም እንዲቀበሉ በዚህ አጋጣሚም ጥሬን ማስተላለፍ እፈልጋለሁ። ምክንያቱም ከዚህ በላይ የኢትዮጵያ ሕዝብ መሞት የለበትም። ሰው ባለበት በሰላም ይኖር፣ በሰላም እንዲገቡ የሚል ምልክት ነው ያለኝ።
አቶ ጋትሏክ በኦሮሚያ ክልል ውስጥ የሚንቀሳቀሰው ታጣቂ ቡድን በሰላም እንዲገባ ቢጠይቁም የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ከዚህ ጋር በተያያዘ በቤኒሻንጉል ጉሙዝ ሲንቀሳቀሱ የነበሩ የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉዴንና የቤኒሻንጉል ህዝቦች ነጻነት ንቅናቄ ቤንን ሸማቂ አባላት በዚሁ በ2015 ጥቅምትና ታህሳስ ወራት ውስጥ በሰላማዊ መንገድ ወደ ህብረተሰቡ መመለሳቸውንና በክልሉ ሰላምና ልማት ላይ ከመንግስት ጋር እየሰሩ መሆኑን ስለመግለጻቸው መዘገባችን ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
አኮረና አመሰግናለሁ። ክብራትና ክብራን አድማይ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን የሱዳንን ውሎና ዳር ወደምንመለከትበት ነው ምንሻገረው። በሱዳን ፈጥኖ ደራሽ ኃይሉ የዛሬውን የኢዳል ፍጥር በዓል ምክንያት በማድረግ የተኩስ አቁም ስምምነቱን እንደሚያከብር ቢያስታውቅም ውጊያው ግን ዛሬም ቀጥሎ ውሏል። ተፋላሚዎቹ ወገኖች በዓሉን ምክንያት በማድረግ ለሶስት ቀናት ተኩስ እንዲያቆሙ የቀረበው ተማጽኖ ሰሚ አላገኘም። ውጊያው እንደቀጠለ ቢሆንም የጦር ኃይሎቹ ዋና አዛዥ ጀነራል አብዱል ፈታህ አልብርሃን ስለ ተኩስ ማቆሙ ጉዳይ ሳያነሱ አገሪቱን ወደ ሲቪላዊ አስተዳደር እናሸጋግራለን ሲሉ ተደምጠዋል። ውጊያው እንዲቆም ዓለም አቀፍ ጥሪው የቀጠለ ሲሆን የኬንያ ፕሬዝዳንት ዊሊያም ሩቶ ለሱዳን ሕዝብ ባስተላለፉት የኢድ በዓል መልእክት ሁለቱ ተፋላሚ ወገኖች እንዲስማሙ ወይም ለማስማማት ያላቸውን ፍላጎት ገልጠዋል። የአሜሪካ ድምፁ ማይክል አቲት እና ማርያማ ዲያሎ ያስተላለፏቸውንና ሌሎችም ተጨማሪ ሪፖርቶች ጨምቃ ቆንጂት ታየ እንዲህ አሰናድታለች።
ነገ ቅዳሜ አንድ ሳምንት የሚደፍነው የሱዳን ውጊያ በዛሬው የኢድ አልፈጥር በዓል ዕለትም ቀጥሎ ውሏል። ካርቱም በከባድ መሳሪያ ተኩስና ፍንዳታ ተናውጣለች። የመዲናዋ ካርቱም መስጂዶች ለመመናኑ ደህንነት በሚል ጸሎቱን መስጂድ ውስጥ እንዲካሄድ ያደረጉ ሲሆን በጸሎቱ መካከል የከባድ መሳሪያ ተኩስ ድምጽ ሲሰማ ነበር። በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሹ ኃይል ለበዓሉ ስንል የሶስት ቀን ተኩስ አቁም እናከብራለን ብሎ የነበረ ሲሆን ከጦር ሰራዊቱ በኩል ግን ተኩስ አቁሙን በሚመለከት የተሰጠ መግለጫ አልነበረም። እስከዛሬ ረፋዱ ድረስ በነበሩ መረጃዎች መሰረት በውጊያው የተገደሉት ሰዎች ቁጥር ከ330 ያለፈ ሲሆን ከ3300 በላይ ሰዎች መቁሰላቸውን የዓለም የጤና ድርጅት ተናግሯል። ውጊያው እንደቀጠለ ቢሆንም የሀገሪቱ የጦር ኃይሎች ዋና አዛዥ ጀነራል አብደል ፋታህ አልቡርሃን ዛሬ በሰጡት መግለጫ ሀገሪቱን ወደ ሲቪላዊ አስተዳደር ለማሸጋገር ቁርጠኞች ነን ብለዋል።
He said they are confident they will overcome this tribulation with the
ይህን ፈተና ባለን ስልጣና ጥበብና ጥንካሬ ተወጥተን አገራችንን ጸጥታዋንና አንድነቷን ጠብቀን ወደ ሲቪላዊ አስተዳደር እንደምናሸጋግራት እተማመናለሁ።
ውድመትና የጥይት ድምጽ የሀገራችንን ህዝብ የሚገባውን ደስታ ነፍገውታል ሲሉም ቡርሃን ተደምጠዋል። የጦር ኃይሉ ድል እንደሚያደርግ እተማመናለሁ ብለዋል ቡርሃን። በጀነራል ቡርሃን የሚመሩት የጦር ሰራዊቱ ኃይሎችና ጀነራል መሐመድ ሐምዳን ዳጋሎ ሐመቲ የሚመሯቸው ኃይሎች ውጊያውን እንዲያቆሙ ከመላው ዓለም ከአፍሪካ ህብረት ከአረብ ሊግና ከምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የቀጠለው ውትወታ ፍሬም አልሆነም። ሁለቱ ወገኖች የዛሬውን የኢድ በዓል ምክንያት በማድረግ ለሶስት ቀናት ተኩስ እንዲያቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በየበኩላቸው ያቀረቡላቸው ተማጽኖም ውጤታማ አልሆነም። ጉተሬጅ ትናንት አሙስ ከአፍሪካ ህብረት ከአረብ ሊግ ከኢጋድ እና ተደማጭነት ካላቸው ሌሎች ሀገሮች መሪዎች ጋር በበይነ መረብ ከተነጋገሩ በኋላ ለጋዜጠኞች በሰጡት ቃል እንዲህ ብለዋል።
ከውጊያው እፎይታ አግኝቶ ወደ ዘላቂ ተኩስ አቁም ለመራመድ ይህ የመጀመሪያው እርምጃ መወሰድ ይኖርበታል። ውጊያው ከተገታ በኋላ ወደ ሲቪላዊ መንግስት በስኬት መሸጋገር ስለሚቻልበት መንገድ ጠንካራ ውይይት መካሄድ አለበት። አሁን እየተካሄደ ባለው ውጊያ መካከል የሰብአዊ ረድኤት ሰራተኞች ፈጽሞ ስራቸውን ማከናወን አልቻሉም።
ተፋላሚዎቹ ወገኖች የሰብአዊ ረድኤት ሰራተኞችን ኢላማ ከማድረግ እንዲታቀቡም ጉቴሬዥ አሳስበዋል። ውጊያው እንደጀመረ 3 ያለም የምግብ ፕሮግራም ሰራተኞች ዳርፎር ውስጥ የተገደሉ ሲሆን ሌሎች የእርዳታ ሰራተኞችም ወከባና ዛቻ ተፈጽሞባቸዋል። በሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ተጠሪ አብዱ ዴንግ ስለ ሁኔታው ሲያስረዱ
ባለፉት ቀናት ለሱዳን ህዝብ አንዳችም የሰብአዊ ረድኤት አገልግሎት አልተሰጠም። ምክንያቱም የእርዳታ ሰራተኞች ከመኖሪያቸው ወይም ከመስሪያ ቤታቸው ወጥተው ሊንቀሳቀሱ አልቻሉም። ተስፋ አድርገን የነበረው ተኩስ አቁሙ ሰራተኞቻችንን በጣም አደገኛ መካከለኛ ከሆኑ አካባቢዎች ሻል ወደሚሉ ስፍራዎች ለማዘዋወር እድል ይሰጣናል ብለን ነበር።
የመዲናዋ ካርቱም ነዋሪዎች ውጊያው ከጀመረበት ጊዜ አንስተው መብራት፣ ውሃና ምግብ ማብሰያም ሳይኖራቸው ቤታቸውን ዘግተው የከረሙ ሲሆን የቴሌፎንና የኢንተርኔት አገልግሎትም በአብዛኛው አካባቢ ተሰናክሏል። በውጊያው የተሸበሩ በብዙ ሺዎች የተቆጠሩ የካርቱም ነዋሪዎች አደገኛ በሆኑት ጎዳናዎች ላይ ከተማይቱን ለቀው ለመውጣት ሲሯሯጡ የታየ ሲሆን በየመንገዱ የወዳደቁ አስከሬኖችን በብዛት ማየታቸውን ተናግረዋል። የ53 ዓመቱ አብደል ዋሂድ ኦትማን እንዲህ ብለዋል።
የሚዋጉት ለራሳቸው ስልጣን ብለው ነው። መብራትና ውሃ ላጣው ህዝብ ደንታ የላቸውም።
በዚህ እንዳለ የኬንያ ፕሬዚደንት ዊሊያም ሩቶ ተፋላሚዎቹን ለመሸምገል ፍላጎት እንዳላቸው ዛሬ ተናግረዋል። የኬንያው ፕሬዚደንት ይህን ያስታወቁት የኢድ አልፈጥርን በዓል ምክንያት በማድረግ ለሱዳን ህዝብ ባስተላለፉት የመልካም ምኞት መግለጫ ነው። የዓለም አቀፍ ቀውስ ተከታታይ ተቋም ኢንተርናሽናል ክራይሲስ ግሩፕ የአፍሪካ ክፍል ዳይሬክተሩ ሙሬቲ ሙቲጋ በበኩላቸው የሱዳን አጎራባች ሀገሮች የሽምግልና ጥረትን ሊያደርጉ መፈለጋቸው አበረታች ሆኖ ሳለ አንድ መሪ ብቻውን ጠንካራ ውጤት ሊያመጣ እንደማይችልና የተቀናጀ ጥረት እንደሚያስፈልግ ተናግረዋል። የኬንያው ፕሬዚደንት ሩቶ ለሱዳኑ ውጊያ ሰላማዊ መፍትሄ በቅርቡ እንደሚገኝ ትልቅ ተስፋ እንዳላቸው ነው የተናገሩት። ተፋላሚዎቹ ወገኖች የአፍሪካ ህብረትና ኢጋድ ያቀረቡላቸውን ተማጽኖች እንደሚቀበሉም እተማመናለሁ ብለዋል ሩቶ። የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ክፍል ዳይሬክተሩ ሙቲጋ በበኩላቸው እርሱ መልካም ሆኖ ሳለ ጥረታቸው በጠንካራ የውጭ ግፊት በተለይም በሳውዲ አረቢያና በዩናይትድ ስቴትስ ጫና መታገዝ እንዳለበት አስገንዝበዋል።
ቆንጅታየን ለዝርዝር ዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ተከታዩ ዘገባ ደግሞ ወደ አዲስ አበባ ይመልሰናል። የጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስቴር ክስ ቀረበባቸው። የጠቅላይ ሚኒስትር ጽህፈት ቤትና የውጭ ጉዳይ ሚኒስትር መስሪያ ቤቱ በኬንያ ለ19 ዓመታት ያህል የንግድና የኢንቨስትመንት ስራዎች ተሰማርተው ሲሰሩ በኖሩት ኢትዮጵያዊ ባለሀብት አቶ ሳምሶን ተክለ ሚካኤል ጉዳይ መከሰሳቸውን ነው የባለሀብቱ የህግ አማካሪ ያመለከቱት። ለዝርዝሩ ገብረ ሚካኤል ገብረ መድን።
ኢትዮጵያዊው ባለሀብት አቶ ሳምሶን ተክለ ሚካኤል ከአንድ ዓመት ከመንፈቅ በፊት በኬንያ ናይሮቢ በፖሊሶች ተይዘው ከተወሰዱ በኋላ እስካሁን የት እንዳሉ እንደማይታወቅ ባለቤታቸው ወይዘሮ ሚሌን ሐለፎም ለጋዜጠኞች ተናግረዋል።
አንድ ሰው ሞቷል ሲባል ጥሩ ዜና ባይሆንም ግን ለቤተሰብ ለወዳጅ ዘመድ ቁርጥ ይሆንና ማድረግ ያለበትን ነገር ያደርጋል። ታስሯል ተብሎ ደግሞ ሲጠየቅ ያ እየሄድን ስለምንጠይቅ የሚጠበቅብንን ስለምናደርግ እሱም ደግሞ አንድ መፍትሄ ነው። አመት ከስድስት ወር ሲሞላው ያለበትን ቦታ አለማወቅ በጣም ከባድ ነገር ነው።
ወይዘሮ ሚሌን በኬንያ የኢትዮጵያ ኤምባሲን ስለ ጉዳዩ በተደጋጋሚ ቢጠይቁም እስካሁን ምንም አይነት ፍንጭ አለማግኘታቸውን ተናግረዋል። አሁን ለሚመለከታቸው አካላት እያቀረብን ያለነው ጥያቄ ሳምሶን ለፍትህ ይቅረብ፣ ያለበት ቦታና ሁኔታ የሚታወቅ የሚል እንደሆነ አስረድተዋል። በዚህ ጉዳይ ኃላፊነታቸውን አልተወጡም በተባሉ መንግስታዊ አካላትም ላይ በፌዴራል ከፍተኛ ፍርድ ቤት ክስ መመስረቱን የአቶ ሳምሶን ጠበቃ ዶክተር ጣባ ጩፋ አስታውቀዋል።
አሁን እኛ ያቀረብነው እኛ የጠየቅነው ጥያቄ ሁለት ነው። አንደኛው በህገ መንግስቱ መሰረት ስለተያዙ ሰዎች መብት ተጥሷል። ሌላው ወንጀል ከተሰራ ደንበኛ ይውጣ አይደለም፣ ወንጀል ከሰራ በወንጀሉ ህጉ በሚፈቅደው ማዕቀፍና ህጉ በሚፈቅደው አግባብ ውስጥ ወደ ፍርድ ቤት ቀርቦ መቀጣት ነው፣ ከሌለም ደግሞ መለቀቅ ነው።
የአሜሪካ ድምፅ በተመለከተውና መጋቢት 20 ቀን 2015 ዓ.ም ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ፍትሐ ብሔር ችሎት በቀረበው ክስ ላይ የተጠቀሰው ሶስተኛው ተከሳሽ በኢትዮጵያ የኬንያ ኤምባሲ ነው። በኬንያ የሌላ ሀገር ዜጋ እንዲህ አይነት የመብት ጥሰት ሲደርስበት ኤምባሲው ለሀገሩ መንግስት የማሳወቅ ግዴታ አለበት በሚል እንደተከሰሰ ዶክተር ዳባ ተናግረዋል። ሶስቱም የተከሰሱበት ዓላማ ምን እንደሆነም እንዲህ በማለት አብራርተዋል።
ዋናው ዓላማ ግዴታቸውን አልተወጡም፣ ግዴታቸውን እንዲወጡ ፑሽ ማድረግ ነው፣ ማስገደድ ነው። ምናልባት ከስንፍና ወይም ካለማስተዋል ወይም ትኩረት ካለመስጠትም ቢሆን በዛ ልክ እንቅስቃሴያቸው ወደፊት መሄድ ያልቻለበት ሁኔታ ቢኖር አሁን ማንቃት ይህን ያህል የአንድ ዜጋ ጉዳይ በዚህ ዕለት ልክ መብቱ ተጥሶ ቤተሰቦቹ ልጆቹ ስጋት ውስጥ ናቸውና ወይ ሞተዋል ተብሎ አልተነገረም፣ ወይ አልወጣም፣ ወይ ደግሞ ይህን ወንጀል ሰርተዋል ተብሎ ወንጀሉ በትክክል ሕገ መንግስቱ በሚደነግገው ፍርድ ቤት አልቀረበም። እንግዲህ አሁን ጉዳዩን ለፍርድ ቤት አቅርበናል። ፍርድ ቤቱ መልስ እንዲሰጡ አዟል።
ክሱ የቀረበለት የፌዴራሉ ከፍተኛ ፍርድ ቤት ሶስቱም ተከሳሾች ክሱ ከደረሳቸው በኋላ ለሚያዝያ 4 ቀን 2015 ዓ.ም ምላሻቸውን እንዲያቀርቡና ሚያዝያ 6 ቀን ክርክሩ እንዲጀመር ትዕዛዝ ሰጥቶ እንደነበር ጠበቃው አስታውሰዋል። ሆኖም ምላሽ ይዞ የቀረበው በውጭ ጉዳይ ሚኒስቴር የተወከለው የፍትህ ሚኒስቴር ብቻ ነው ብለዋል። ተወካዩ የፍትህ ሚኒስቴር የጽሑፍ ምላሽ ለማቅረብ ተጨማሪ ጊዜ መጠየቁም ተገልጿል። ፍርድ ቤቱም የፍትህ ሚኒስቴርን ምላሽ ለመቀበልና ሁለቱን ተከሳሾች ደግሞ ምላሽ ያላቀረቡበትን ምክንያት ለመጠየቅ ለሚያዝያ 13 ቀን ማለትም ለዛሬ ቀጠሮ ሰጥቶ እንደነበር ታውቋል። ሆኖም ዛሬ ሃይማኖታዊ በዓል በመሆኑ ጉዳዩ የፊታችን ሰኞ እንደሚታይ ጠበቃው አመልክቷል። ከዚህ የፍርድ ሂደት ውጤት ይገኛል ብለው እንደሚያምኑም ተናግረዋል።
እኛ ሁለት ነገር እንጠብቃለን ከዚህ ከኛ ክስ ማለት ነው። አንደኛው እኛ ቆመን በዚህ አይነት መልኩ ለፍርድ ቤት ጩኸት ማሰማታችን መንግስት ማቅረብ የሚገባው ነው እና ይህንን ጥያቄ በዚህ መልኩ ማቅረባችንን መንግስት ጥሩ ነው ብሎ ያመሰግነናል ብለን እንጠብቃለን። ሁለተኛው የምንጠብቀው ምናልባት ወሳኝ የሆነ አካል አዌር አይደለም፣ ምናልባት አዌር ከሆነ ጉልበትና አቅም ያለው የከፍተኛ የመንግስት አካል ይህንን ፐርፎርም ያደርግልናል ብለን እንጠብቃለን።
ወይዘሮ ሚሌን ሐለፎም የኢትዮጵያ መንግስት ለጉዳዩ ትኩረት እንዲሰጥ ተማጽነዋል።
ልጆቹ በየቀኑ የእሱን መምጣት ነው የሚጠባበቁትና ለነሱ ለልጆቹ ሲባል እንኳን አንድ ነገር ላይ ቢደረስልን ከኢትዮጵያ መንግስት ውጪ ልናስገድደው የምንችለው ልንለምነው ልንማጸነው የምንችለው ተቋም የለንም። እንደ ዜጋ የምንማጸነው የኢትዮጵያ መንግስት ነው።
ጉዳዩ በዲፕሎማሲያዊና በአስተዳደራዊ መንገዶች ሊፈታ ስላልቻለ ወደ ፍርድ ቤት ለመውሰድ መገደዳቸውንም አስገንዝበዋል። ስለ ጉዳዩ ከኢትዮጵያ የውጭ ጉዳይ ሚኒስቴር ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለዚህ ክፍል መጨረሻ ወዳደረግነው ወደ ሱዳን ጉዳይ እንመለስ። ዩናይትድ ስቴትስ በካርቱም ከሚገኘው ኤምባሲዋ ሰራተኞቿን ለማውጣት እየተዘጋጀች መሆኑ ተገልጧል። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን በሁለቱ የሱዳን ተፋላሚ ወገኖች መካከል እየተካሄደ ባለው ውጊያ መሀል ካርቱም የሚገኘው የአሜሪካ ኤምባሲ ውስጥ ያሉ ሰራተኞቹን ማውጣት ባስፈለገ ጊዜ እንዲያግዝም ወታደራዊ ኃይሉ በተጠንቀቅ ቆሟል። በሌላ በኩል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና ሌሎች መሪዎች ሁለቱ ወገኖች ቢያንስ እስከፊታችን እሁድ የሚዘልቅ የተኩስ አቁም ይደርሱ ዘንድ ግፊት ሲያደርጉ ቆይተዋል። የአሜሪካ ድምፅ ከፍተኛ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሼን ከዩናይት ስቴትስ የውጭ ጉዳይ ሚኒስቴር ያደረሰችንን ዘገባ እንደሚከተለው አቀርበዋለሁ። በሱዳን በመንግስት ኃይሎችና በፈጥኖ ድጋፍ ሰጪ ኃይሎች መካከል ውጊያ ከተቀሰቀሰበት ካለፈው ቅዳሜ አንስቶ በጥቂቱ 330 ሰዎች ሳይገደሉ እንዳልቀሩና ቁጥራቸው 3200 የሚደርሱ ሌሎች መቁሰላቸውን የዓለም ጤና ድርጅት አመልክቷል። አገራቸው ሁከቱን አጥብቃ የምታወግዝ መሆኗን የተናገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ምክትል ቃል አቀባይ በበኩላቸው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለቱ ወገኖች ማነጋገራቸውንና የተኩስ አቁሙንም ቢያንስ እስከ እሁድ ድረስ እንዲያራዝሙ ጥሪ ማቅረባቸውን አስረድተዋል።
We're engaging in this from all corners of the department and continue to have full accountability of our personnel.
ለሰራተኞቻችን ደህንነት መረጋጋት ከሚኒስትር መስሪያ ቤቱ ሁሉም ማዕዘናት በዚህ ጉዳይ ላይ የያዝነውን ተሳትፎ አጠናክረን እንቀጥላለን። የዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን በዩኤስ አፍሪካ ኮማንድ አማካኝነት ሁኔታውን በቅርበት እየተከታተለና ጥንቃቄ የተሞላበት እቅድ እያቀደ መሆኑን ዛሬ ቀደም ብሎ ባወጣው መግለጫ ማስተዋወቁን ተመልክታችኋል። እንዳሉትም ሁኔታዎች በጠየቁበት ጊዜ ጥቅም ላይ ሊውሉ የሚችሉ የተለያዩ አንዳች ኡን ማድረግ የሚያስችል አቅም ወደ አካባቢው እያሰማሩ ነው።
በሌላ በኩል የዩናይትድ ስቴትስ ኤምባሲ ሰራተኞች ባሉበት ካደጋ ተጠልለው እንደሚገኙና ስካሁን ድረስም ካርቱምን ለቀው እንዲወጡ የተደረሰ ምንም አይነት ውሳኔ ያለመኖሩን በዋይት ሃውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ጃን ኪርቢ ተናግረዋል።
The focus right now is on urging both sides to stop this violence, to abide by a ceasefire.
አሁን ትኩረቱ ሁለቱም ወገኖች ይህን ሁከት እንዲያቆሙና ሰብአዊ እርዳታው ለሚያስፈልጋቸው ሰዎች እንዲደርስ የተኩስ አቁሙን እንዲያከብሩ ማሳሰብ ላይ ነው። ቀድሞውንም የምግብ እጥረት ነበር፣ የመድኃኒትና የውሃ እጥረቱም ያባብሳል። ካርቱም ውስጥ ያለው ሁኔታ በጠቅላላው እጅግ አሳሳቢ ነው። በመሆኑም አሁንም ሁለቱ ወገኖች ይህን ሁከት እንዲያቆሙ እናሳስባለን።
ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ተመሳሳይ ጥሪን የተሰማው
I appeal for a ceasefire to take place for at least 3 days.
የኢድ አልፈጥር በዓልን ምክንያት በማድረግ ቢያንስ ለ3 ቀናት የተኩስ አቁም እንዲደረግ በውጊያ በተከበቡ አካባቢዎች የሚገኙ ሰላማዊ ዜጎች ካደጋው እንዲወጡና የህክምና አገልግሎት ምግብና ሌሎች አስፈላጊ ቁሳቁሶችን ማግኘት እንዲችሉ ጥሪ አሰማለሁ።
በሱዳን ቁጥራቸው 16000 የሚደርስ አሜሪካውያንና 70 ያህል ኤምባሲ ሰራተኞች ይገኛሉ። ዩናይትድ ስቴትስ አንዳንዶች እንደሚሉት ሰዎችን ከሀገር የማውጣት ኦፕሬሽን ቢያስፈልግ በዘመቻው ላይ ያግዝ የሚችል ወታደራዊ ኃይል በቅርብ ጎረቤት ጅቡቲ ውስጥ አላት። ይህ በእንዲህ እንዳለም ከቅዳሜ አንስቶ የኤሌክትሪክ መብራት በሌለበት ከቤት ውስጥ ተዘግተው ለመቆየት የተገደዱ በርካታ የካርቱምና የአካባቢው ነዋሪ ሰላማዊ ሰዎች የውሃና መሰረታዊ አቅርቦቶችም እያለቁባቸው መሆኑ እየተነገረ ነው። የካርቱም ዓለም አቀፍ አውሮፕላን ማረፊያና አገሪቱን ከቻድ ጋር የሚያዋስነው ድንበር በተዘጋበት ዓለም አቀፍ የረድኤት ሰራተኞችም ሆኑ ሌሎች ሱዳንን ለቀው ሊወጡ የሚችሉባቸው ሁነኛ አማራጮች የሉም። አንዳንድ የአካባቢው ጉዳይ አዋቂዎች ለአሜሪካ ድምጽ በሰጡት አስተያየት የባይደን አስተዳደር ዩናይትድ ስቴትስ ከአፍጋኒስታን የወጣችበትን የመሰለ የጥድፊያና የተዝረከረከ አካሄድ መድገም አይፈልግም።
Well, I think we can't sell short the comparison to Afghanistan, especially if we're contemplating
እኔ እንደማስበው በተለይ አሜሪካውያን በውጊያ የተከበበችውን ከተማ ለቀው ሲወጡ ሰላማዊ ዜጎች ህይወታቸውን ለማዳን በዚያች አገር ካሉ አሜሪካውያንና ዓለም አቀፍ ሰራተኞች ጋር አብረው ለመውጣት ሲለምኑ የሚያሳየውን የመሰለ ገጽታ ማየት ከቻልን ዩናይትድ ስቴትስ ከአፍጋኒስታን ስትወጣ ከታየው ሁኔታ የሚነጻጸር ምስል ማስቀረት የምንችል አይመስለኝም። ያ ሁኔታ ስለ ዩናይትድ ስቴትስ ያሳደረውን መጥፎ እይታ አሁን ደግሞ ወደ አፍሪካ ከመላክ የሚቆጠር ነው።
በፖርት ሱዳን አንዳንድ ሰላማዊ ሰዎች ከጦርነቱ ለመዳን ሲሉ በግር መሸሻቸውም ተዘግቧል። ክብራትና ክብራን አድማዊ ተመልካቾቻችን ለአብ ምሽት ያዘጋጀናቸውን የመጽሔቱን ዘገባዎችና አቢረስ እዚህ ላይ ያጠናቀቅን። አሁን ወደ ሁለተኛው ክፍል ስንዘልቅ የኢድ አል ፈጥር በዓል በተለያዩ የኢትዮጵያ አካባቢዎች እየተከበረ ያለበትን ሁኔታ እንመለከታለን። ለቀዳሚውም ዘገባ ወደ አዲስ አበባ ነው የምናቀናው። ኢትዮጵያ በሰላም እጦትና በተፈናቃዮች መብት እየተፈተነች በምትገኝበት በአሁኑ ወቅት ህዝበ ሙስሊሙ በቅዱስ ወርሃ ረመዳን ያሳየውን በጎነትና ለጋስነት ከኢዱም በኋላ ሳያቋርጥ አጠናክሮ እንዲቀጥልበት እየተጠየቀ ነው። ለህዝበ ሙስሊሙ ለተቸገሩ መድረስና ደካሞችን ማገዝ ሃይማኖታዊ ግዴታው ቢሆንም ቀጣይነቱ ለዛሬቱ ኢትዮጵያ እጅግ አስፈላጊ በመሆኑ በሌሎችም ወራት እንዲቀጥል 1444ኛው የኢድ አልፈጥር በዓል በብሔራዊ ደረጃ በተከበረበት የአዲስ አበባ ስታዲየም ዙሪያ የኢድ ሶላት ስነ ስርዓት ላይ ያነጋገርናቸው የኢትዮጵያ ፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዚዳንት ሼህ ሙባረክ ሼህ መሐመድ አወልና ሌሎችም ታዳሚዎች ተማጽነዋል ይለናል። ኬኔዲ አባተ ነው ያሰናዳው።
የኢድ አልፈጥር በዓል በድምቀት ከሚከበርባቸው ስፍራዎች አንዱ በሆነው በአዲስ አበባ ከተማ በመቶ ሺዎች የሚቆጠሩ የእስልምና እምነት ተከታዮች በስታዲየም ዙሪያ የኢድ ሶላት ስነ ስርዓት አካሂደዋል። ከአምስቱ የእስልምና መስረቶች አንዱ በሆነው የረመዳን ጾም ወቅት የእምነቱ ተከታዮች በጾምና በጸሎት ከወትሮው በላቀ የፈጣሪያቸውን ፊት ከመሻት ባለፈ ደካሞችን ያግዛሉ፣ ለተቸገሩትም ይደርሳሉ። ሃይማኖታዊ ግዴታ የሆነው ይህ በጎ ተግባር ታዲያ ቀጣይነት ሊኖረው እንደሚገባ በስታዲየም ዙሪያ በነበረው የሶላት ስነ ስርዓት ላይ አግኝተን ያነጋገርናቸው አስተያየት ሰጪዎች ገልጸዋል። በግጭቶችና በልዩ ልዩ ምክንያቶች የተፈናቀሉና ለችግር የተጋለጡ ሰዎች መብዛታቸው ደግሞ በጎነትን ይበልጥ አስፈላጊ እንደሚያደርገው ተናግረዋል። የኢትዮጵያ ፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት ሼህ ሙባረክ ሼህ መሐመድ አወል አስተያየታቸውን ከሰጡን መካከል ናቸው።
እንግዲህ ረመዳን ጾም ነውና ጾም ከብዙ ነገር ከምትፈልገው ተቆጥበ ከምበላ ከምትጠጣ እንደገና ደግሞ ካለ ደግሞ ለመሳኪን ለጎረቤት ለተቸገሩ ሰዎች የምታካፍልበት ነው። ያን ጽናት ያን ስራ አሁን የምትፈተንበት ነው። ምን ይዘህ ወጣሃል ከዛ? ስለዚህ የሚቀጥል ነው የሚሆነው ማለት ነው። ስለዚህ ሁሉ ጊዜ ሙስሊሙ ከኸይር ነገር ሁላ መቀጠል እንዳለበት ነው የሚለው። በብዙ ቦታ የመጡ የተፈናቀሉ በጣም ችግር ውስጥ ያሉ ሰዎች አንተ ተደስተ እነሱ ደግሞ የሚደሰቱበት ነገር መፍጠር ስላለብህ ያን ነው ዒድ ማለት ደግሞ ዒድ የሚያደርገው።
ሌሎች አስተያየት ሰጪዎችም በእስልምና እምነት ቅዱስ ተደርጎ በሚታመነው የረመዳን ወር የሚደረጉ የልግስና ተግባራት በሌሎች ወራትም መቀጠል አለባቸው ይላሉ።
ሼክ አብዱልሐናን ሀቢብ ሙሐመድ ይባላሉ። አገራችን ባጋጠሙ የተለያዩ ችግሮችም ከማጋጠሙ ጋር ረሃብ፣ የመፈናቀል የተለያዩ ነገሮችም ከመሆኑም አንጻር ማህበረሰባችን በጥሩ ሁኔታ እርስ በርሳቸው በመረዳዳት እገዛ በማድረግ ጎረቤቱን በማርዳት የተፈናቀሉትን በማርዳት ችግርተኞቹን በማርዳት ዙሪያ ለረገድ ላይ መቀጠል ይገባል፣ ይቀጥላልም። በዚህ ብቻ የሚገደብ አይደለም።
ስሜ ሐጂ ባህሩ ተማም አብደላ ይባላል። በሙስሊሙ ማህበረሰብ ያው የረመዳን ጾም ትርጉሙ ማዕናው ዋናው መራብ ምን ማለት ነው? ለሌላውም ማህበረሰብ ምናልባት በኢኮኖሚ አነስተኛ ደረጃ ያለው ማህበረሰብ የማስታወስ ትልቅ ስትራቴጂ ነው፣ እሳቤ ነው። ምክንያቱም ሰው በዚህ ምድር በሚኖርበት ሰዓት ያለውን ተካፍሎ ለሌላውም አካፍሎ መኖር እንዳለበት የሚያመለክት አንዱ ትልቅ እሴት ነው። ተጨማሪም ደግሞ ሃይማኖቱ ራሱ ግዴታ ያደርግበታል።
ይህ ወቅት ኢትዮጵያ በሰላም ጦት እየተፈተነች የምትገኝበት መሆኑን በመጥቀስ ይህን ችግር ለመቅረፍ መደረግ አለበት ስላሉትም አስተያየታቸውን ሰጥተውናል።
የሀገራችን ባለችበት ነባራዊ ሁኔታው አንዳንድ ነገሮች ክስተት ወይም ደግሞ የተደፈረሰ ነገርም ቢኖርም እርስ በርሳችን የሚያዋጣን ሀገራችን አንድነትና ልዕልናውን ለመጠበቅ እርስ በርሳችን በመወያየት በማደማመጥ የተጣለውን ደግሞ እንደገና በማስታረቅ እንደገና የተጎዳም እነሱን በመርዳት በዚህ መቀጠል ይቻላል።
ስሜ ሪያድ ጀማል ይባላል። ሁሉም ኢትዮጵያዊ ተባብሮ ከሰራ ሀገራችንን ሰላም የማድረግ የማልማት አቅም አለንና እንተባበር። ልዩነታችን የሃይማኖት ነው፣ የብሔር ነው። ይሄ ደግሞ ውበታችን ነው እንጂ ልዩነታችን ምንጭ ሊሆን አይገባም። አንድ እንሆን፣ ሀገራችንን እንውደድ የሚል መልእክት ለማስተላለፍ እወዳለሁ።
እቺ ሀገር ማለት የብዙሃን ብሔር ብሔረሰቦች የብዙ እምነቶች ባለቤት ናት። እነዚህን ሁሉ አሰባስባ የያዘች ሀገር ደግሞ ሁሉም በነፍስ ወከፍ በቅድሚያ ሀ መስጠት ያለበት ጉዳይ ቢኖር ለሰላም ነው። ለሰላም ቅድሚያ መስጠትና ለሰላም መስረት መስራት ይኖርበታል።
ጠቅላይ ሚኒስትር አብይ አህመድም የኢድ አልፈጥር በዓልን አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት የሰላምን ጉዳይ አበክረው አንስተዋል። ለነቢዩ ዘመዶችና ተከታዮቻቸው መጠለያና መሸሸጊያ የሆነን ህዝቦች ዛሬ የገዛ ወንድም እህቶቻችንን ከየመንደሮቻችን ለማስወጣት እጃችን ሲነሳ ደስ አይልም ያሉት ጠቅላይ ሚኒስትሩ በተለይ በዚህ ወቅት እኛ ኢትዮጵያውያን ከምንጊዜውም በላይ አንድነትን አጠንክረን የምንቆምበት ጊዜ ላይ ነን ሲሉም ሰፋ ባለው መልእክታቸው አሳስበዋል። የ1444ኛው የኢድ አልፈጥር በዓል የሶላት ስነ ስርዓት ከአዲስ አበባ በተጨማሪ በሌሎችም የኢትዮጵያ አካባቢዎች ተካሂዷል። የሶላት ስነ ስርዓቱ በሰላም መጠናቀቁን የጸጥታና ደህንነት የጋራ ግብረ ኃይል አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ ለዘገባው። የወርሃ ረመዳን የመተሳሰብ የእምነት ትሩፋት ወደ መጠለያ ጣቢያ የስደተኞች መጠለያ ጣቢያ ይወስደናል። በደቡብ ወሎ ኢድና ዳግም ትንሳኤን ያጣመረ የተፈናቃዮች ምገባ ተካሂዷል። የኢዳል ፈጥርና የዳግም ትንሳኤ በዓላትን ምክንያት በማድረግ በደቡብ ወሎ ለሚገኙ ተፈናቃዮች በዛሬው ዕለት ይህ የምገባ ስነ ስርዓት መከናወኑ ከኦሮሚያ ክልል ተፈናቅለው በደቡብ ወሎ ዞን መጠለያ ጣቢያዎች ለሚገኙ ከ20,000 በላይ ተፈናቃዮች የኢዳል ፈጥርንና የዳግም ትንሳኤን በዓላት ምክንያት በማድረግ ስነ ስርዓቱ መከናወኑን ጠቅሶ የዞኑ አደጋ መከላከልና የምግብ ዋስትና ተጠሪ ጽህፈት ቤት ያስታወቀበት ነው። እነሆ ዝርዝሩን።
በእስልምና እምነት ተከታዮች ዘንድ ዛሬ የተከበረውን የኢድ አልፈጥርንና በመጪው እሁድ የሚከበረውን የዳግማዊ ትንሳኤን በዓል ምክንያት በማድረግ አግማስ ኢትዮጵያ የተባለ ግብረሰናይ ድርጅት ታቋ አበሻ ከተባለ ዓለም አቀፍ ድርጅት ጋር በመተባበር ተፈናቃዮችን የመመገብ ስርዓት ካካሄደባቸው ስፍራዎች አንዱ በተውለደሬ ወረዳ የሚገኘው ጃሪ መጠለያ ጣቢያ ነው። በመጠለያ ጣቢያው ያገኘናቸው ሀድር አለባቸው ተወልዶ ካደጉበትና ትዳር ይዘው ልጆች ካፈሩበት ሀገር ወለጋ ሜጢ ቀበሌ ተፈናቅለው ከስድስት ቤተሰቦቻቸው ጋር በመጠለያ ጣቢያው መኖር ከጀመሩ 2 ዓመት አልፏቸዋል። ተፈናቅለው ከመምጣታቸው በፊትና ከተፈናቀሉ በኋላ በዓል እንዴት እንደሚያከብሩ ሲናገሩ፣
ብርዝ እናረጋለን፣ ዳቦ እንጋግራለን። ያው ፍች ደግሞ ባህሉ ነውና ገንፎ እናገነፋለን። ጠዋት መጀመሪያ ያን ገንፎ እስላሙንም ክርስቲያኑንም ተሰብስበን ጎረቤት አማራ ወረሞ አንልም ተሰብስበን በአንድ እንበላለን። ኋላ ቡና አፍልተን እንደገና ብርዙን ምኑን አቅርበን እንጠጣለን እንበላለን። ክርስቲያኖቹን ተሸኘን በኋላ እርድ እናርዳለን። አርዴን እንደገና ደግሞ እስላሞች ደግሞ በእርድ እንጠራራለን በስጋ ማለት ነው። እና አመት ባልት ይባል ልጆቻችንን አልብሰን አስደስተን ሁሉን ነገር አሟልተን ነው። ዛሬ ግን ንግግርም ያሰው ነበር የሚሆነው። ዛሬ ግን አስደስታችሁናል፣ በጣም ነው የምናመሰግነው። እንደ ዛሬም አግኝተን አናውቅም። በሬ መጣልንን ትናንትና እንጀራም መጥቶልናል። ወጥ ስሩ አሉና ጠሩን። በጧት መተን ወጥ ሰራን። አሁን እያስተናገዱ ነው።
ከምስራቅ ወለጋ ሆሮ ጉድሩ አካባቢ ተፈናቅለው የመጡት መሐመድ ጌቶ በበኩላቸው ከቤት ንብረት ተፈናቅሎ በመጠለያ ጣቢያ በዓልን ማክበር ቢከብድም ችግራችንን ተገንዝበው የብቸኝነት ስሜት እንዳይሰማ ላደረጉን በጎ አድራጊዎች ምስጋና ይድረስ ብለዋል።
ደስታዬ ከመጠን በላይ ነው። እኛ የተገፋን ሰው ነን፣ የተጎዳን ሰው ነን፣ አዘንተኞች ነን። በመጠለያ ውስጥ ሆነን ይሄ ሁሉ ተዘጋጅቶ እንደዚህ በማገኘታችን በጣም ደስታ ይሰማኛል።
በመጪው እሁድ የሚከበረውን የዳግማዊ ትንሳኤ በዓል አስመልክቶ በዕለቱ ለክርስትና እምነት ተከታዮችም ልዩ የምገባ ስርዓት ተካሂዷል። ከጅማ ዞን ተፈናቅለው መምጣታቸውን የሚናገሩት መርጌታ መኮርነን ንጉሴ የሁለቱም እምነት ተከታዮች በዓሉን በጋራ እንዲያከብሩ በመደረጉ ደስታ እንደፈጠረባቸው ተናግረዋል።
መከራ ደርሶብናል። ከዚህ ካለነው ህዝቦች ሁለት እጁ ህዝብ በዚያው በወለጋም ሆነ በተለያየ በኦሮሚያ ክልል ታርዶ የቀረው ህዝብ ከዚህ በላይ ነው። እኛ ግን እንደ ፈጣሪ እዚህ ክልል ከገባን ያው እንግዲህ 2 ዓመት ከምናምን ብለናል። የሮመዳን በዓል ሲፈታም የእኛም የክርስቲያኑ ትንሣኤ በዓል ምናምን ሲሆን አብረን ተነባብረን በፍቅር በደስታ እናከብረው ነበረ። በጣም ተዚህ የሚለን ዋነኛው ደግሞ በዓላት በሆነ ጊዜ ያ ተዚህ ሲለን በቃ ውስጣችንን በጣም ያምናል።
የአግማስ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ አብዱ ሰላም ሽፋው በችግር ውስጥ ያሉትን በማሰብ በዓልን ማክበር መንፈሳዊም ዓለማዊም ዋጋ አለው ይላሉ።
ክርስቲያን ወገኖች እንደዚሁ የዳግማዊ ትንሣኤ በዓልም እንደዚሁ ከነገ ወዳ ነው። እሱንም በማሰብ ባለፈው ትንሣኤም ከተከበረ ገና 3-4 ቀን ነውና እሱንም በማሰብ በተጨማሪ ዛሬም እንደዚሁ ኢድ ስለሆነ የሁለቱም ምክንያቱም እዚህ ካምፕ ውስጥ የሚኖሩ ሌሎች ካምፖችም ውስጥ ተመሳሳይ ነው። ክርስቲያንም ሙስሊምም ያለበት አብረው ነው የሚኖሩት። እነሱም ሌላውም የኢትዮጵያ ክፍል እንደዚህ አብሮ የሚኖር ነው። ስለዚህ ይሄ ምናልባት የሃይማኖት ጉዳይ የዘር ጉዳይ ሊያለያየን አይገባም ነው ለእኛም የምንለው።
የደቡብ ወሎ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ ኢብራሂም ይመር በአግማስ ኢትዮጵያ ከተደረገው በተጨማሪ በተጠሪ ጽህፈት ቤቱ አስተባባሪነት ከህዝቡና ከበጎ አድራጊ ግለሰቦች በተገኘ ድጋፍ በዞኑ በሚገኙ 11 መጠለያ ጣቢያዎች ውስጥ ላሉና ከመጠለያ ውጭ ለሚገኙ 20,000 ተፈናቃዮች ምገባ መደረጉን ገልጸዋል። ተፈናቃዮቹ ለበዓል የተደረገላቸውን ድጋፍ ቢያመሰግኑም ለችግራቸው መንግስት ዘላቂ መፍትሄ እንዲያፈላልግላቸው ጠይቀዋል። ወይዘሮ ሀድራ
ያለፈ እንዲያው እኔ ወደፊታችንን ነገር ነው አሁን ምለው የመጨረሻችን።
በደቡብ ወሎ ዞን በሚገኙ 11 መጠለያ ጣቢያዎች እንዲሁም በራሳቸው ተከራይተው አሊያም ከሰዎች ጋር ተጠግተው የሚኖሩ ከ45000 በላይ ተፈናቃዮች እንዳሉ ከዞኑ አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት የተገኘው መረጃ ያመለክታል። ለአሜሪካ ድምጽ ከጃሪ ደቡብ ወሎ መስፍን አራጌ።
አመሰግናለሁ መስፍን። ክብራትና ክብራን አድማጭ ተመልካቾቻችን፣ የኢዳል ፈጥር በዓል በተለያዩ የኢትዮጵያ አካባቢዎች እየተከበረ ያለበትን የሚመለከቱት ቅንብሮቻችን ይቀጥላሉ። ተከታዩ ደግሞ ወደ መቀሌ ያሻግረናል። በመቀሌ ከተማ በድምቀት በተከበረው የኢዳል ፈጥር በዓል ላይ የተገኙ ታዳሚዎች በዓሉን በተስፋ እያከበሩት መሆኑን ተናግረዋል። የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ አደም አብዱልቃድር ጁሃር የዘንድሮ ኢዳል ፈጥር በዓል ካለፉት ዓመታት በተሻለ ሰላምና ተስፋ እየተከበረ ነው ይላሉ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በበኩላቸው ህዝበ ሙስሊሙ በክልሉ መልሶ ግንባታ ሂደት ላይ የድርሻውን እንዲወጣ ሲሉ ጠይቀዋል። ሙልጌታ ጽብሃ እንዲህ ያሰናድቱታል።
በመቀለ የሰማዕታት ጎዳና በሺዎች የሚቆጠሩ የእስልምና ሃይማኖት ተከታዮች በተገኙበት 1444ኛው የኢዳል ፈጥር በዓል በድምቀት ተከብሯል። የትግራይ ክልል የእስልምና ጉዳዮች ምክር ቤት ፕሬዚደንት ሼህ አደም አብዱልቃድር ጁሃር ባለፉት 2 ዓመታት ህዝቡ ከባድ ጊዜ ማሳለፉን አውስተዋል። የዘንድሮ በዓል ካለፉት ዓመታት በተሻለ ሰላምና ተስፋ እየተከበረ እንደሚገኝ ተናግረዋል።
እቲ ሽግር እሱ ሓልፉ ከዚ ለማዓልቲ ዓምድሌትና ኮይና ድናብዕለሉ
ያ ሁሉ ችግር አልፎ በዛሬው ቀን በዓሉን ባሰብንበት መንገድ የምናከብርበት ኢድ ላይ ደርሰናል። ከዓለም ህዝብ ተለይተን የነበር ነው። ከህዝብ ጋር በተገናኘንበት በጋራ ተሰብስበን እየሰገድን የምናከብረው ኢድ በመሆኑ የዘንድሮውን አከባበር ልዩ ያደርገዋል።
አማኞች በዓሉን የተቸገሩትን በመርዳት፣ የታመሙትን በመጠየቅ፣ ያዘኑትን በማጽናናት እንዲያከብሩት ሼህ አደም አባታዊ መልእክት አስተላልፈዋል። በበዓሉ ያገኘኋቸው ወይዘሮ አሚን አህመድ በጦርነቱ ከትግራይ ማዕከላዊ ዞን አዳጋ አርቢ ከተማ ተፈናቅለው ወደ መቀለ ከተማ እንደመጡ ገልጸው የከርመውን በዓል ከቤተሰቦቻቸው ጋር ተሰባስበው በቀያቸውን ለማክበር ያላቸውን ምኞት ገልጸዋል።
ካብ ቀድሚ ዓሚ ሎሚ ሕሸና አልሐምዱሊላህ ሰላም ኸውን ጽቡቕ እነ ያ ንምነ
ፈጣሪ ይመስገን። ከቤተሰቦቼ ጋር ወደ ወጣሁበት አካባቢ መመለስ ፈልጋለሁ። በሚቀጥለው ዓመት በዓሉን በቤቴ ማክበር ነው የምመኘው።
አቶ ከድር መሐመድ ሰዒድ የተባሉ ሌላው የክብረ በዓሉ ተሳታፊ በበኩላቸው የዘንድሮ በዓል ተለያይቶ የነበረ ቤተሰብ መልሶ ተገናኝቶና ተሰባስቦ በተስፋ እያከበረው ይገኛል ብለዋል።
በጭንቅ በመከራ ነው ያሳለፍነው። ባንክም ተዘግቶ ነበር። የሚበላ የሚጠጣም ብዙ አልነበረም። የሚገዛ ገንዘብም አልነበረም። በችግር ነው የነበረ። ጦርነቱም በጣም አስከፊ ነበር። ብዙም በጣም እየተጨረሰ በዚህ ሞት ያለ ልጆቻችንም ደም እያዩ ነው ያለፉበት ማለት ነው። ትምህርት ከመማር ያሳለፉትን በዶሮን እየመጣ አየር ምናምን እያሉ በጣም ጭንቅላታቸው እስካሁን ድረስ ማነሱ ምኖ ያለ። ግን በአሁኑ ሰዓት ግን የሰላም ሀዋሁ ስላለ ረመዳኑ ደግሞ ጥሩ አለፈ። አሁን ደግሞ እንደምታልፈው እንደምተሰባስበን ነው የምናሳልፈው። የረመዳኑ የተቸገረም እየተደጋገፍን ነው የምኖረው ማለት ነው።
በዓሉ በተከበረበት ስነ ስርዓት ላይ ተገኝተው መልእክት ያስተላለፉት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም እስልምና ሰላም የሚሰብክ እምነት በመሆኑ ህዝበ ሙስሊሙ በአሁን ጊዜ የተገኘው ሰላም የመጠበቅ ድርሻውን እንዲወጣ ጠይቀዋል።
ትግራይ ዝምልከት ጉዳይ ሙስሊም ናይ ደገ ተመልካች
ትግራይን በሚመለከት ሙስሊሙ የውጭ ተመልካች ሊሆን የሚችልበት ምንም አይነት ምክንያት የለም። የሙስሊሙ ማህበረሰብ በተለይም የንግዱ ማህበረሰብ በመልሶ ግንባታው እንቅስቃሴ ትልቅ ተሳትፎ እንድታደርጉን ጠይቃለን።
እምነት ሳይለይ የሚተጋገዘው የሙስሊሙ ማህበረሰብ በአሁኑ ጊዜ ተፈናቅለው ለሚገኙ በመቶ ሺዎች ለሚቆጠሩ ወገኖችም በዚህ በዓል አጋጣሚ እንዲያስታውሳቸው የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ጥሪ አቅርበዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የመጨረሻው ዝግጅት የሲዳማ ዘመን መለወጫ ፍቼ ጫምበላላ ክብረ በዓል በሐዋሳ ከተማ ተከብረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
ዛሬ ለሲዳማ ብሔር የአዲስ ዓመት መባቻ ነው። የአዲሱን ዓመት ዋዜማና መባቻ የሚያገናኛቸው የፍቼ ጫምበላላ ክብረ በዓል በሐዋሳ ከተማ እየተከበረ ይገኛል። የከዋክብትን እንቅስቃሴና ዑደት በማጥናት አሮጌውን ዓመት ሸኝተው አዲሱ ዓመት የሚገባበትን አውድ ዓመት የሚወስኑት የሲዳማ ብሔር ሽማግሌዎች አያንቶችና ጭሜሻዎች ናቸው።
አንተ በፊጠራ የተጀመረው የሲዳማ የዘመን መለወጫ ፍቼ ጨምባላ በዓል ዛሬም እዚህ በሐዋሳ ሐይቅ ዳርቻ በሚገኘው ሶሮሳ ጉድማሌ ተከብሯል።
ፍቼ ጨምባላላም የአዳባይ ክብረ በዓል ነውና በዓሉን ለማክበር ከወጡ በርካታ ታዳሚዎች መካከል አስተያየታቸውና የተሰማቸውን እንዳጋሩን ጠይቀናቸዋል። የአውዳመቱ በዓል አከባበር ድምቀት በኮቪድ-19 ተጽዕኖና በሰሜን ኢትዮጵያ ጦርነት ምክንያት ደብዞ እንደነበር የሚናገሩት የበዓሉ አክባሪዎች አሁን ቀስ በቀስ ውበቱና ድምቀቱ በመመለሱ ላይ እንደሆነ አመላክቷል።
ላለፉት 7 አመታት ፍቼ ጨምባላላ በዓል በደማቅ ሁኔታ እየተከበረ ነበር የሚገኘው። በዚህ አመት ደግሞ በተለየ ሁኔታ በሶሬሳ ጉድማሌ በሐዋሳ ከተማ አጠቃላይ ከወትሮ በተለየ ሁኔታ በዓሉ በደማቅ ሁኔታ እየተከበረ ይገኛል።
ማርታ መለሰ ባደረው ባሉ በጣም ደስ ይላል። አርፍ ነው ማምነው ጋር ገልጾልኝ። አረ ካምናው ባለፈው አመት እንደምናቀው ጦርነት ነበር ሀዘን ነበርና አሁን በጣም ደስ ይላል። እንታይ በተለያየ ክልል ከመጡት ጋር በጣም ደስ ይላል። እኛ ያሳለፈን አለሉ በጣም ደስ ብሎናል። የዘንድሮው ባል በጣም ነው ደስ የሚለው።
ስሜ ማቶስ ይባላል። የመጣበት ከወንዶ ገነት ነው። አደ ጨምባላላ ስመጡ በጣም ደስ ብሎኛል። ለነዛው ለኢትዮጵያ ለማልያ በጣም ደስ ብሎኛል።
አቶ ብርሃኑ ፍቼ ጨምባላላም የነጻነት የአብሮነት እንዲሁም የአንድነት በዓል መሆኑን ይገልጻሉ።
የተጣላ የምታረቅበት፣ የራበውን የምናበላበት፣ በፍቅር በመከባበር በመቻቻል ወንድማማችነትን አብሮነትን ባሳየ ሁኔታ የሚከበርበት በዓል ነው።
ወይዘሮ ማርታም በዓሉ እርቅ የሚወርድበት በዓል ነው ይላሉም።
አማብ ነው የተጣሉ የሚታረቁበት በዓል ነው። አይ ተገልጾ የሚጨርስ እንትን አይደለም። የእውነት ነው እንግዲህ በጣም ደስ የሚል ባህል ነው። እንኳን አደረሳችሁ ለማለት ፈልጋለሁ።
ይህ በዓል በድምቀት እንዲከበር ምክንያት የሚሆነው የሲዳማዎቹ የአባቶች የቀጣላ የባህላዊ ትዕይንት ነው።
ቄጣላም በኢድሜም በጾታ የተለያየና የቀለማት ህብር ያለው ውብ ዜማ ነው። ቄጣላም ምስጋናም ሆነ ወቀሳም ትችትና ሙገሳ በዜማ የሚቀርብበት በስልትና ሙዚቃው የሚተታጀበ ባህላዊ ትዕይንት ነው ሲሉ ባለሙያዎች ያስረዳሉ። በዓሉን ለመታደም ከወላይታ የመጡት አቶ ዮሐንስ በየንም የበዓሉ ታዳሚ በመሆናቸው የተሰማቸውን ገልጿል።
ቀብ ደረጃ በዩኒስኮ በሰው ልጆች በማይዳሰሱ ወካይ ቅርሶች መካከል የተመዘገበ ትልቅ ባህል ነው። ይህን ባህል ስናከብር እኔ እጅግ ደስ ይለኛል። የሲዳማ አባቶች የራሳቸውን ዘመን መለወጫ ባህላዊ እንትናቸውን ተጠቅሞ አሁን ቴክኖሎጂ የደረሰበትን ጊዜ ስናይ ከዚህ መነሻ ሰው ይላል። ግን ከአመታት ወይ ከዘመናት በፊት ዘመናት እንዴት እንደሚቀየሩ ሰከንዶች፣ ደቂቃዎች፣ ሰዓታት፣ ቀናት፣ ሳምንታት እያሉ አምጥቶ አመትን እስከ አመት የሚቆጥሩበት አዲሱን አመት በእንደዚህ አይነት በደማቅ ሁኔታ የሚቀበሉበት ስርዓት አስቀምጠው ሄዱበት ትልቅ በዓል ነው። እኔም በዚሁ ተገኝቼ ይህንን ሲካፈል ከፍ ያለ ደስታ ነው የሚሰማኝ።
የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞም የፍቼ ጨምባላላ በዓል በየአመቱ የሚከበርና የሲዳማ ሕዝብ ወደ አዲሱ አመት በሰላም መሸጋገሩን የሚያበስርበት የደስታ በዓል እንደሆነም ተናግሯል።
ፍቼ ጨምባላላ በዓል ደስታና መፈጠዚያ ብቻ ግን አይደለም። ለሲዳማ ማህበረሰብ ለመልካም ማንነቱ መሰረት የሆኑ በርካታ እሴቶችም ያሉት በዓል ነው። የሲዳማ ሕዝብ ሐዘን፣ ቅም፣ ሁርሾ፣ ክፋትን ይዞ ወደ አዲሱ አመት አይሻገርም። በፈንታው እርቅ፣ ይቅርታ፣ ሰላምና ደስታ የሚፈጥሩ ስራዎች በሁሉም ቤተሰብ ብሎም በማህበረሰብ ደረጃ ይፈጸማሉ። ግጭቶች ይወገዳሉ። የልዩነቶች እድሎች ይጠባሉ። ሰላምና ፍቅር ይሰፋል።
የፍቼ ጨምበላላ በዓል አከባበርን ነበር ዮናታን ዘብዲዮስ ያደረሰን። ክብራትና ክብራን አድማጮቻችን የምሽቱን እዚሁ ማጠናቀቃችን ነው። የዚህን ዝግጅት ታዲያ ሙሉ ዘገባ በድረገጻችንና በፌስቡክ ገጾቻችን ላይ ታገኛላችሁ። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። በኔ በኩል ሰላም፣ ደህና እደሩ። Thank you.